የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት በ19 እና በ25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
You must be at peace. Find peace. Choose peace. I have not been listening to that voice for many years.
Logan Thompson.
What's wrong with my baby? He has post-traumatic stress disorder.
Kobe, is it a... Gonna feel to be talking to the counselor, huh?
You know, someone close to me passed away as well. Would you like to see a picture?
ውብን ይሰኛል። ከትናንት በስቲያ አርብ አይን የገባው ኢትዮጵያውያንና አሜሪካውያን ተዋናዮች የተሳተፉበት ሲኒማ የሁለት ዓለም ባህል በሎስ አንጀለሱ የአሬና ሲኖሎግ ግዙፍ የፊልም ሰሌዳ ለእይታ በቅቷል። የፊልሙ ዲሬክተርና መሪ ተዋናይ ሰሎሜ ሙልጌታና አንጋፋዋ ተዋናይ ዓለም ፀሐይ ወዳጆ እሷም በፊልሙ ተውናለች ከራዲዮ መጽሔት ጋር ያመሻሉ።
በዚያን ጊዜ የኮከበ ጽባ መምህራን ማሰልጠኛ አንድ፣ ሌሎች ሁለት ሶስት መምህራን ማሰልጠኛዎች፣ አንዱ የሐረርጌ፣ አንዱ የደብረ ብርሃን፣ አንዱ የአስመራ ሲሆን ሶስቱም ተደምረው የኮከበ ጽባህን ምረቃ ተማሪዎች ቁጥር አይደርሱም ነበረ። ኮከበ ጽባ የዚያን እጥፍ ነበረ።
ዛሬ 87ኛ ዓመቱን በያዘው በኮከበ ጽባ ትምህርት ቤት ከተማሪነት እስከ ዲሬክተርነት የሰሩና በትምህርት ሚኒስቴርም በከፍተኛ ኃላፊነት ያገለገሉ ናቸው። አቶ አማረ ጉልላት የንጉሴ አክሊሉ የዛሬ እንግዳ። ድማሙ ብዕረኛ፣ እውቁን ገጣሚ፣ ደራሲና ጸሐፊ ተውኔት ጭምር የመንግሥቱ ለማን ታሪኮች የቀደሙት በሚል ርዕስ ዛሬ በምንጀምረውና ቱባዎቻችንንና ሥራዎቻቸውን በምናስታውስበት ቅንብር መክፈቻ አንድ መጣጥፍ እንደረደራለን። የስም ነገር ሆነና ሌላዋን የምሽቱ እንግዳችንን ወይዘሮ የትና የተሳቱን ለመሆኑ የሳቱ ተሰማ ልጅ ይሆን እንዴ ላላችሁን አድማጮቻችን እኛም እንደዚያ ያለ ግምት አድሮብን ነበርና ጠይቀን የተሰጠን መልስ ግን አይደለሁም የሚል ነው። ለማንኛውም ከየትና የተሳቱ ጋር የጀመርነውን ውይይት ዛሬ እናጠቃልላለን። ይሄ ነገር አነሳሱ ሁለቱ የፕሮግራም አዘጋጆች እንደ ወትሯችን አብረን ልናቀርብ ነበር። ባልደረባ የአዲሱ አበበ ታዲያ ያለመኖሩን ልብ ሳትሉ አልቀራችሁም። ጉንፋን ቢጤ ይዞት በቀረጻው ለመሳተፍ ሳይችል ቢቀርም ቀደም ብለን ባሰናዳናቸው ዝግጅቶች ግን ታገኙታላችሁ። እጅጉን እንደምንሰነበታችሁ ክቡራትና ክቡራን አድማጮቻችን ከዛሬ ታህሳስ 7 ቀን 2011 ዓ ም ዝግጅታችን ጋር አብራችሁን ትቆዩ ዘንድ ከአቀናባሪያችን ንጉሡ ታምሬ ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ እስከ ምሽቱ 4 ሰዓት አብሬያችሁ ዘልቃለሁ። አሁን የሰዓቱ የዓለም ዜና ይቀድማል።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሶሎሞን አባተ ነኝ። ቴክኒሻኗ ናሽዋን ካሊ በስቱዲዮ መሳሪያዎች ላይ ትገኛለች። ዩናይትድ ስቴትስ ትናንት ሶማሊያ ውስጥ የአየር ድብደባ አካሄዳ 8 የአልሻባብ ታጣቂዎችን መግደሏን አስታወቀች። የዩናይትድ ስቴትስ ጦር የአፍሪካ እዝ ባወጣው መግለጫ ድብደባው የተካሄደው ከዋና ከተማይቱ ሞቃዲሾ በስተደቡብ የባህር ጠረፍ ላይ በሚገኘው ጋንዳርሴ አካባቢ መሆኑን አስታውቋል። የአየር ዘመቻው ከሶማሊያ መንግሥት ጋር የተቀናጀ መሆኑን ያመለከተው የአሜሪካ የአፍሪካ እዝ ዓላማው የአልሻባብን እንቅስቃሴ ለመገደብ መሆኑን አስታውቆ በሲቪሎች ላይ የደረሰ ጉዳት እንደሌለ አመልክቷል። የዩናይትድ ስቴትስ ጦር በዚህ እየተጠናቀቀ ባለው የአውሮፓ ዓመት ውስጥ ቢያንስ 40 የአየር ድብደባዎችን በአልሻባብ ጠንካራ ይዞታዎች ላይ መፈጸሙ ተገልጿል። ይህ በእንዲህ እንዳለ የቀድሞው የአልሻባብ ሁለተኛ አዛዥ የነበረውና ከሽብሩ ቡድን አፈንግጦ በደቡብ ምዕራብ ሶማሊያ ለሀገረ ገዥነት ለመወዳደር የገባው ሙክታር ሮቦ ተይዞ በመታሰሩ ባይዶዋ ከተማ ውስጥ የተቀሰቀሰው ተቃውሞና ሰልፍ ለሶስተኛ ቀን ትናንትም ቀውስ አንግሶ መዋሉ ተዘግቧል። የሙክታር ሮቦ ተይዞ ወደ ሞቃዲሾ መላክ በቀሰቀሰው ተቃውሞና ግጭት አንድ እንደራሴን ጨምሮ የ12 ሰው ሕይወት መጥፋቱ ታውቋል። በዚሁ ሁከትና ግጭት ምክንያት ቢያንስ 200 የሚሆኑ ሰዎች መታሰራቸውን ያስታወቁ ሲሆን ባይዶዋ ውስጥ በሲቪሎች ላይ ተፈጽሟል የተባለውን ግድያ የሰብአዊ መብቶች ተሟጋች ቡድን አምነስቲ ኢንተርናሽናል አውግዟል። ሮቦውን ይዞ ለሞቃዲሾ ያስረከቡት የአፍሪካ ህብረቱ ኃይል አሚሶም አባላት የሆኑ የኢትዮጵያ ወታደሮች ናቸው የሚሉ ዘገባዎች ከወጡ በኋላ በተባለው እንቅስቃሴ ውስጥ አለመሳተፉን አሚሶም ገልጾ ሪፖርቱን አስተባብሏል። ሙክታር ሮቦ ለደቡብ ምዕራብ ግዛት አገረ ገዥነት እየተወዳደረ ያለበት ምርጫ ጊዜ እንዲራዘም የሶማሊያ ፓርላማ አፈጉባኤ መሐመድ ሙርሳል አብድራህማን ጠይቀዋል። ሙክታር ሮቦ ጽንፈኞቹን ታጣቂዎችና መሳሪያ ወደ ግዛቲቱ ዋና ከተማ ባይዶ አስገብቷል ሲሉ የመንግስቱ ባለስልጣናት ክስ እያሰሙ ናቸው። የፈረንሳይ ቢጫ ሰደር ያለባሽ ተቃዋሚዎች ዛሬም ዋና ከተማይቱን ፓሪስን ዋና ዋና መንገዶች መስቀለኛ አደባባዮችን ዘግተው ውለዋል። ለአምስተኛ ተከታታይ የሳምንት መጨረሻ ቀናት እየተካሄደ ያለው ተቃውሞ እየተቀዛቀዘ ነው እየተባለ ሲሆን የሀገሪቱ የሀገር ውስጥ ጉዳይ ሚኒስትር ክሪስቶፍ ካስትነር ዛሬ ባወጡት ማሳሰቢያ ሰልፈኞቹ መንገዶቹን ነጻ እንዲያደርጉ ጠይቀዋል። የቢጫ ሰደርያ እንቅስቃሴ ከተጀመረ አንስቶ በአብዛኛው የደረሰው ጉዳት በመንገድ ላይ እንቅስቃሴ ወይም ትራፊክ ምክንያት ነው በተባሉ አጋጣሚዎች የስምንት ሰው ሕይወት ጠፍቷል። ተቃውሞቹ የተጀመሩት መንግስቱ በነዳጅ ላይ ታክስ እንደሚጨምር ባለፈው ወር ካሳወቀ በኋላ ሲሆን ሰልፈኞቹ ቁጣውን እየገለጹ ያሉት አይነኬ አይደረሴ ሆኗል ባሉት የፕሬዚደንት ኢማኑኤል ማክሮን መንግስት ላይ ነው። የሚስተር ማክሮን የህዝብ ተቀባይነት ወደ 23 ከመቶ ማሽቆልቆሉንም ሰሞኑን የተካሄዱ የህዝብ አስተያየት ቅኝትና ፍተሻዎች አሳይተዋል። ፓኪስታን ባለፉ አራት ዓመታት ሽብርተኞች ናቸው ባለቻቸው ሰዎች ላይ ካሳለፈችው የ310 የሞት ፍርዶች 56ቱን በስቅላት መፈጸሟን ዛሬ አስታወቀች። የሀገሪቱ ጦር ዝርዝሩን ያወጣው አብዛኞቻቸው ሕፃናት የሆኑ 150 ሰዎች የተገደሉበትን በአንድ በጦሩ የሚተዳደር የሀገሪቱ ሰሜን ምዕራብ በሚገኘው ፔሻዋር ከተማ ትምህርት ቤት ላይ የተፈጸመ ጥቃት አራተኛ ዓመት እየተዘከረ ባለበት ወቅት ነው። ጥቃቱ ያስቆጣቸው ፓኪስታናውያን ያኔ ለነበረው ፓርላማ ባስገቡት አቤቱታ በሃይማኖት ስም ሁከት የሚዘሩ ከሽብር ቡድኖችና ድርጅቶች ጋር ግንኙነት ያላቸው ሲቪሎች በጦር ችሎቶች እንዲዳኙ ጠይቀው ነበር። አፍጋኒስታን ውስጥ ሰላም እንዲወርድ ለማስቻል ፓኪስታን እየተጫወተች ነው ያለችውን ሚና እንደምታደንቅ ዩናይትድ ስቴትስ አስታወቀች። የዋሽንግተን መግለጫ የወጣው የፓኪስታን ጠቅላይ ሚኒስትር ኢምራን ኻን ትናንት አደባባይ ወጥተው ሀገራቸው እያመቻቸች ያለችው የአሜሪካና የታሊባን የግንባር ንግግር እንደሚካሄድ ካሳወቁ በኋላ ነው። ድርድሩ የሚጀምረው ነገ ሰኞ እንደሆነም ተገልጿል። ቱርክ ውስጥ የዛሬ ሁለት ዓመት የተካሄደውን የመፈንቅለ መንግሥት ሙከራ አቀናብረዋል ስትል አንካራ የምትከሳቸውን ቱርካዊ ፌቱላ ጉለንን አሳልፈው እንደሚሰጧቸው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለቱርኩ ፕሬዚደንት ራሲፕ ታይፕ ኤርዶዋን እንዳረጋገጠችላቸው የቱርክ የውጭ ጉዳይ ሚኒስትር ዛሬ ተናግረዋል። የዜናው ሰዓት አበቃ። ክቡራትና ክቡራን አድማጮች፣ ለቀሪ ዝግጅቶቻችን ወደ አሉላ ልመልሳችሁ።
ለራዲዮ መጽሔት ዝግጅታችን ተመልሰናል። አድማጮች በድጋሚ መልካም ምሽት። አስተናጋጃችሁ አሉላ ከበደ ነኝ። በመጽሔት የጊዜ ሰሌዳ መሠረት አሁን ሰዓቱ ምርጥ ግጥም ነው። የሳምንቱ መሸ ደግሞ አምባሉጣ አምባ ወጥቼ እኩለ ሌሊት ስለት ገብቼ በስሟ ከርሞ ሰይጣን በሷ አስቶኝ ልገላገል ከህመሟ ጠበሏ አፋፍ በጨረቃ ደጋግሜ ማህሌት ቆሜ ሆዴ ቃቶ ባርባር ብሎኝ እርቃኔን ከሷ ታድሜ ደጀ ሰላሟን በአራት እግር ተንበርክኬ ተሳልሜ በሥጋዬ የሚነደውን በጸሎት ላቤ ያጣጥሜ እፎይ ብዬ አመስግኜ ውዳሴዋን ደጋግሜ ገና ከደጇ እልፍ ሳልል ደሞ ይምጣ የቁምልሜ ሌት በጥምቀቷ የነጣው ነጋ የደፈረሰ ደሜ ለእሷ እንጂ ለእኔ አልያዘልኝ አይ የስለት አታምጣ በውጣ ውረድ በጠበል በሳር ወዜ ቢገረጣ ልክፍቷ እንደው አለቀቀኝ መሸ ደግሞ አምባሉጣ መሸ ደግሞ አምባሉጣ በሳምንቷ ምርጥ ግጥም በባለቅኔው የሎሬት ጸጋዬ ገብረ መድኅን መሸ ደግሞ አምባሉጣ ዝግጅታችንን ጀምረናል። እናም የምሽቷን ቀዳሚ ዜማ እናስከተል።
Abesai
ወደ ሲኒማ ልንገባ ነው እንደረደራለሁ ምን ስራችንን ሳንጨርስ ያዲሱ ድምጽ ይስማኛል ፊልም ለማየት ልንወጣ ነው ማለት እኮ አይደለም አዲሱ ይከተላል ታዲያስ አለና አዲሱ የኔ መልስ ነው አለካንስ እንዲህ ይወጣል ተዋናይ ሆነሃልና አዲሱ ማሾፎ አይቀርም ከአዲሱ ጋር በሐሳብ ልንባባል የምንችለውን ያሰብኩ መመላለሴን ላቁምና በቀጥታ ወደ ሲኒማው መስኮት ልሰዳችሁ ቀደም ብዬ በቅምሻ ወደ አሰማዋችሁ ውቨን
house if you have no one to live with.
I know you're afraid of marriage. It scares you.
It's tying us from fighting.
Happy birthday, my youth.
Thank you.
Would it be?
Everything cool?
Yep.
በቀጥታ ሲተረጎም የተሸመነ የሚል ትርጉም ይሰጣል የተገመደው የተዋሃደው የአማርኛ መጠሪያ ያስፈልገው ይመስለኛል ራሱን የቻለ ፊልሙ በወጣ ጊዜ ከዚህ ቀደም አስተዋውቀናል ዛሬ ግን አንድ ሌላ ደረጃ ከፍ ያለ ይመስላል በሎስ አንጀለስ ከተማ ሊታይ ነው የፊልሙ ዳይሬክተር እና መሪዋ ተዋናይ ሰለሞን ሙሉጌታ አንጋፋ ተዋናይ ዓለም ፀሐይ ወዳጆ፣ በዚህ ፊልምም የተለየ ገጸ ባህሪ ትጫወቻለሽ። በቅድሚያ እንኳን ደስ ያላችሁ ፊልሙ ለህዝብ የሚታይበትን ሰፊ ድል በማግኘታችሁ።
በጣም እናመሰግናለን አሉላ። የመቼም ሁሉ ጊዜ እንደዚህ አይነት የጥበብ ስራዎች ሲወጡ እድል እየሰጠ ለህዝቡ እንዲታወቅ በማድረግ ትታወቃለህ እና ቮይስ ኦፍ አሜሪካንንም አንተንም በእውነት ከልብ እናመሰግናለን። በውብን ጸሐፊዎች፣ ዳይሬክተሮች፣ ተዋንያኖች ሆነን ከልብ ነው የምናመሰግነው።
ሰላም። የመጀመሪያ ፊልምሽ ነው ዳይሬክት ስታደርጊ፣ እንችልም እንኳን ደስ ያለሽ።
እንኳን አብሮ ደስ አለን አሉላ። እግዚአብሔር ይስጥልኝ፣ ሰፖርት ስላደረከን በጣም እናመሰግናለን። እኔም ናጓ ኢብራሂም ከኔ ጋር አብራ የሰራችው በእሷ ስም ሆኜ እንኳን አብሮ ደስ አለን እላለሁኝ።
መልካም። ከዚህ ቀደም በትውውቅ ደረጃ የተወሰኑ ከተሞች ውስጥና ፊልም ፌስቲቫሎች ላይ ታይቷል። ያን እድል የደረሰው ጥቂት እንደሚሆን ገምታለሁ። ኢትዮጵያዊ መሰረት ያለው ኢትዮጵያውያንና አሜሪካውያን የሚጫወቱበት ሁለት ባህሎችን የሚያገናኝና የሁለት ዓለም ሰዎችንም በአንድ መድረክ የሚያመጣ እዛ ውስጥ የሚያቆየን ፊልም ነውና የማየት እድል ያልገጠማቸውን ተመልካቾቻችን በስርቆሽ እናሳይ። ውብን አርብ በሎስ አንጀለስ ከተማ ይከፈታል። የግል የሚባሉት የፊልም አከፋፋዮች ናቸው ፊልማችሁን የተቀበሉት። ለብዙዎች የሚታይበት እድል ተፈጥሯል። እስኪ ንገሪን ሰሎሜ፣ እንዴት ነው የሚታየው?
እንዳልከው የግል ዲስትሪቢተር ነው፣ ኢንዲ ራይትስ ይባላል። ቤሲክሊ ዲስትሪቢሽን ማድረግ የፈለጉት ዓለም እንዲያውቀው መጀመሪያ በህዝብ መሀል ሌለ እንዲታይ፣ ከዛ ከአንድ ሳምንት ያሰር ከተጫወተ በኋላ ቪኦዲ ማለት ቪዲዮ ኦን ዲማንድ ላይ ለማውጣት፣ እሱም ማለት አማዞን ፕራይም፣ ሁሉ፣ iTunes, Google Play, then there are a few. ሌላም ደግሞ ሁለት ሶስት አራት አለ ኔጎሼት እያደረጉ ነው ያሉት። ግን ፊልሙ በኤሌ ከተማ ከቲያትሩ በኋላ ቪኦዲ ላይ ለማውጣት ነው እንግዲህ ዓለም እንዲያዩ።
ስለዚህ በዓለም ዙሪያ ያሉ ተመልካቾች በኮምፒውተር ብቻ አይደለም በስልካቸው ጭምር ማየት የሚያስችላቸው አጋጣሚ ይፈጠራል። አፖችን ተጠቅሞ ነው የምትይ ነው?
አዎ ልክ ነው። ከዚህ በፊት ያው ፊልሙ ለአንድ አመት ከግማሽ ፌስቲቫል ዞሯል እና በየቦታው ከዞረ በኋላ ለህዝብ ማሳየት አልቻልም። ምክንያቱም በግል የሆነ ካምፓኒ መጥቶ እንዲረጭ ማለት ነው እና ግን ቲያትሩ የሚያመጣው እድል እነሱ በማርኬት አድርገው ፊልሙን ጌጅ ያደረጉታል እንዴት እንደሚያደርግ ቲያትር ላይ መጀመሪያ ኤሌ ከተማ ኤሌ ፊልም ፌስቲቫል ነው መጀመሪያ ፊልሙ የወጣው። የተሰራው ኒውዮርክ ነው፣ ግን ኤሌም ብዙ በጣም ፎሎወሮች አሉት እና መጀመሪያ እዛ ማድረግ ፈለጉ። ያው ኤሌም ደግሞ የሆሊውድ ከተማ ስለሆነ ከዛ እንዳልከው ቪኦዲ ላይ ሲወጣ ማንም ገብቶ በሁሉም ሆነ ወይ ደግሞ አማዞን ፕራይም በስልኩም ሆነ በቪዲዮ ማየት ይችላል ፊልሙ።
መልካም። ለመመልከት የጓጉ ተመልካቾች ይልቁንም ደግሞ የፊልሟ ከተማ ሎስ አንጀለስ አቅራቢያ ያልሆኑ ይህን እድል ተጠቃሚ እንደሚሆኑ ገምታለሁ። ኢትዮጵያ ድረስ የሚታይበት ሁኔታ ሌሎች ጥያቄዎችን ሰለሜ ቆይተን እናነሳለን። ዓለም ፀሐይ፣ ወደ አንቺ ልምጣ። ከዚህ ቀደም የተወሰኑ ፊልሞችን አይተናል። ኢትዮጵያዊ ሲኔማ በአሜሪካ መደበኛ የፊልም ቲያትሮች ውስጥ የመታየት እድል የገጠማቸው ይህ ለኢትዮጵያ የፊልም ስራዎች ምን ማለት ነው? ምንም እንኳ ይሄ ኢትዮጵያውያንም አሜሪካውያንም በኩል የተሳተፋችሁበትም ቢሆን።
አዎ ጥሩ ጥያቄ ነው ያነሳኸው። በኢትዮጵያ የሲኒማ ጥበብ ውስጥ እንግዲህ እኔ ድሮ ሀገሬን ከመልቀቄ በፊት የነበሩት በጣት የሚቆጠሩ እንደ ጉማ፣ ሂሩት አባቷ ማን ነው የመሳሰሉ ሶስት ወይም አራት የማይበልጡ በሲኒማ ስክሪን ይታዩ የነበሩ ፊልሞች ነበሩ። ከዛ በኋላ አብዮቱ እንደመጣ እኔ የተሳተፍኩበትን አቶ ታፈሰ ጃራ የሰሩት የመጀመሪያው ትልቁ ሙቪ 3002 የሚለው ነበረ። ግን ተሳተፍንበት እንጂ ለአንድና ለሁለት እይታ ከበቃ በኋላ ለንደን ነበር ኤዲት የተደረገና የተዘጋጀው። በጣም በቆንጆ ስራ የተሰራበት ነበር። እንደምታውቀው የፖለቲካ ሁኔታው አልፈቀደም፣ ፊልሙ ተከለከለ። ከዛ በኋላ እንግዲህ እኔ ሀገሬ ለቅቄ ከወጣው በኋላ የማያቸው የሲኒማ ምርቶች በአንዳንድ ወጣት አዘጋጆች፣ ወጣት ጸሐፊያንና ተዋንያን የእውነት የጥበብ ፈጠራቸው በጣም የምወደውና የማደንቀው ነገሮች የተሰሩ ስራዎች አሉ። ውብንን ግን ለየት የሚያደርገው ምንድን ነው ብለህ ስትል፣ አንደኛ ደረጃው ትንሽ ከፍ ያለ ነው። ምክንያቱም እድሉ ከፍተኛ ነበር። በቴክኖሎጂ የሚሆን በጥበቡ ወይም ደግሞ አብረውን በሰሩት የጥበቡ ባለሙያዎች፣ የፊልም ካሜራማኖች፣ ሳውንድ ማኖች እና ሌሎች እጅግ እውቅና ጎበዞች ስለነበሩ ያንን ደረጃ ከፍ አድርጎታል። ከዚህ ሌላ ደግሞ ሁልጊዜ የእውነት እንደ ነጥብ አንስቼ ማውራት የምፈልግበት የሚያኮራው ነገር የሴት ባለሙያዎች ናቸው መሪውን ቦታ የያዙት። ማለትም ጸሐፊዎቹ፣ አዘጋጆቹ፣ ፕሮዲውሰሮቹ ሴቶቹ ናቸው። ሶሎሜና ናጓ በፍጹም ጀማሪም አይመስሉም። በፊልም ጥበብ ውስጥ ያላቸው ትጋት፣ ጥንካሬና የሰሩት ስራ ከልብ የሚያስመሰግናቸው ነው እና ይሄ የሴቶቹን ስራና ምንም ታቃለህ ሴቶች ይዙት ያላቸውን ጥንቃቄና ጥረት በእውነት በዚህ አጋጣሚ ከልብ ላመሰግናቸው መፈልገው ነገር ነው እና እንዳልከው ደግሞ የአሜሪካ ምርጥ ተዋንያኖችም የተሳተፉበት ነው። ፊልሙ ድለኛ ነው ከመጀመሪያው ጀምሮ። ስለዚህ ይሄም ልዩ ያደርገዋል። የአሜሪካን ፊልሞች ተዋንያኖችና የኢትዮጵያ ተዋንያኖች ሌሎችም ደግሞ አማተሮችም ተሳትፈውበታል። ይሄም ወጣቱ አብሮ እንዲሳተፍ ድል ሰጥቷል። ነገር ግን እነዚህ በአማተር ደረጃ ወይም በጀማሪነት ደረጃ የሰሩት ሰዎች ሁሉ ስታንዳርዱ ከፍ ባለ መልኩ ስለተሰራ እጅግ እድለኛም ጥሩም ነው። ለኢትዮጵያም ትልቅ አራያነት ሊሰጥ የሚችል ፊልም ነው ብዬኔ በእውነት ከልቤ ልመሰክር እችላለሁ።
መልካም የሚያግባባ ይመስለኛል። የመመልከት እድል ነበረኝና ቀደም ብዬ እንደጠቆምኩት በግርድፍ የተዋሃደ ወይም የተገመደው ብያለሁ። ሁለት ባህሎች እርስ በርስ የተጋመዱበት ፊልም ላይ ዓለም ፀሐይ ቀደም ብለሽ እንደገለሽው እውቅ የአሜሪካ ተዋናዮች ጭምር በሌላ ስራ ላይ ሼክስፒር ቲያትር ሄደን ተመልክተነዋል አንደኛውን ተዋናይ። እስኪ ተመልካቾች ይህን ፊልም ያላዩትም ሆነ ያዩትም ከራሳቸው ጋር እንዲያዛምዱ እናስተዋውቅ። ሰሎሜ ወደ አንቺ ልመጣ ነው። ዓለም ደጋግማ እንደገለጸችው ናጓ ኢብራሂም ጋር ሆነሽ ሁለት ሴቶች ናችሁ ይህንን ፊልም ዲሬክት ያደረጋችሁት። አንቺ በተዋናይነትም ተሳተፊያለሽ። ከዚህ ቀደም ፊልሙ በወጣ ጊዜ በመጠኑ አስተዋውቀናል። ጊዜው ስለረዘመ እስኪ አስተዋውቂን ዋና ዋናዎቹን ተዋናዮች።
እሺ፣ እንግዲህ ከመጀመሪያ ልጀምር። መጀመሪያ ይህንን ፊልም ሳስበው ሴትም ወንድም ብዬ በእውነት አላሰብኩም ከማ ጋር ለመጀመር። እንደ አጋጣሚ ሆኖ አንዲት ጓደኛ ነበረችኝ። ይህን ማውራት የዛሬ 15-16 ዓመት ይሆናል። እንደዚህ አይነት ሀሳቤን ስነግራት አንድ ቆንጆ ደራሲ ያለ እንደዚህ አይነት ነገር ደስ የሚለው እና ለምን ላትስተዋወቁም አለችኝ እና አስተዋወቀችኝ። እሱም ራይን ስፓን ይባላል እና እንዲ ጻፊና ያንችን ፓርት ንገሪኝ አለ። እዚያይን ነገርኩት። እሱም የራሱን ፓርት አድርጎ እንደሚመጣና ጽፎ አብረን እንድናደርገው ማለት ነው እና በዛ ጊዜ ራይን 19 ዓመቱ ነበር እና ሁለታችን በጣም ልጆች ነበርን እና ግን የነበረን አይዲያ ለዚህ ፊልም በጭንቅላታችን ስለተግባባን እና ደግሞ እሱም በጣም ብዙ የድሮ የአፍሪካን ታሪክ ምናምን የሚያነብ ልጅ ስለነበረ እኔም ደግሞ ገባኝ የእሱ ፍላጎት ይህንን ፊልም ለመስራት እና በቃ መጻፍ ጀመርን። ግን ስንጽፈው ጓደኞች አልነበርም። ይሄ ፊልም ነው ጓደኛ ያደረገን። ትሩዋት ደስም የእሱም ካሪየር ስታርትድ ጎይንግ ሪሊ ዌል ማለት የእሱም ስራ እያደገ እየጻፍ ነው ያለው በመሀል እያደገ ቲያትር ውስጥ ብዙ እየሰራ ቲያትር እየደረሰ ስክሪን ራይቲንግ አሁን ኒውዮርክ ሂዝ ዱዊንግ አን ኦፍ ስክሪን ፕሌይ ኖሚኔትድ ሆኗል። ነው ከሱ ጋር ነው መጀመሪያ የጀመርኩት። ከዛ ወደፊት እንምጣና ይህንን ፊልም ለመስራት ብዙ ጊዜና ብዙ አመት ስለፈጀ ብዙ ሰዎችም መተው ነው ብንሰራ አብረን ደስ ይለኛል ምናምን እንባባልና ራይንና እኔ አብረን አልተለያየንም። በዚህ እየጻፍን አመቶች እያለፉ በመሀል ያለም ፀሐይን ሰው አስታወቀን። ዊ ኩድንት ቢሊቭ ኢት። በደስታ ተቀበልናት። እሷም ታውቃለች ይሄንን ጀርኒ እንዴት እንዳሳለፍ ነው። በመሀል ሰዎች ሲመጡ ሲቀሩ አመታት እያለፈ ሴት ፈለግኩኝ። ምክንያቱም እኔም ነው መቾር እያደረገ መጣ እና ታሪኩ የሴት ታሪክ እንደሆነ ስላወቅኩኝ ሴት ከኔ ጋር አብራ መቆም እንዳለባት እየገባኝ መጣም እና በዛ ጊዜ አፍሪካን ሴትን ፈለግኩኝ እና ብዙ ሰው ጥሩ ቦታ የደረሱ ሴቶች በካሪየራቸው
በሙያቸው ከፍ ያለ ቦታ የደረሱ
ሴቶች ጋር ብዙ ሰው አስተዋወቀኝ። ኤጀንቴም አስተዋወቀችኝ። ግን እንደ አጋጣሚ ናጓ ኢብራሂም እህቷ የኔ ጓደኛ ነች እና ኦሊቨር ስቶን የሆነ ግብዣ እናደርጋለና እባክሽን ነይ ስትለኝ ሎስ አንጀለስ ነበርኩኝ። ፓርቲ ነገር ነበር ያ እና እንዲያውም እኔ ላልሄድ ነበረ ራሴን አመመኝ ምናምን እያልኩ ሳብታታ ነበር። ኤኒዌይ ከዛ በኋላ ሄድኩ። በዚህ ጊዜ ፊልሙ 10 ዓመት ይሆነዋል። ደግሞ ፋንድሬዝም እያደረግን እያስቀመጥን ነበር። ግን ድረት ከኔ ጋር ለማድረግ የነበረው አይዲያ ከሴት ጋር ስለነበር ያንችን ሴት ስላላገኘዋት ፊልሙን ያስኩት ማለት ነው። ከዛ እዛ ፓርቲ ስንሄድ ናጓ ኢብራሂም እህቷ ሞና ለእኔ ጓደኛዬ ነች እና ስንገናኝ እዛ ከናጓ ጋር ድራይን ጓደኝነታችን የጀመረው በዚህ በፊልም ነው። ግን እኛ ሶስታችንም ያገናኘን የፊልሙ ፍቅር ነው። ያያያዘንም ፊልሙ ነው። ጓደኝነታችንንም ያጠነከረው ፊልሙ ነው። እሷን ታገኛት ልቤ አወቀው እሱ እንደሆነች ከዚህ በፊትም እንደሌሎቹ ብዙ ባተሰራው የኔ ልጅ እሱ እንደሆነች ለነገረኝ እዛ ቀን ነገርኳት ከኔ ጋር መስራት አለብሽ መደወል አለብሽ ነገ ጠዋት እኔ ኒውዮርክ ልሄድ ነበረ በሚቀጥለው ቀን እና አብደሻል አለችኝ እንዴት ብዬ ለማስረዳት አልችልም ግን ነፍሴ ነው ያወቀው በቃ ልቤ ነገረኝ እሷ እንደሆነች ልቤም አልዋሸኝም ምክንያቱም ከእሷ ጋር አልፈን ተርፈን ጓደኛም አልፈን ፋሚሊ ሆነን አብረን ማናቀውንም አብረን እየሰራን ወድቆ መነሳቱን አብረን ነበር የምንሰራው ግን ምንድን ነው ናጓ ያላት ፓሽን አላት 100% ፍቅር አላት ፓሽን አላት እና ዲተርሚኔሽን አላት እና የኔን ስነግራት እኔ የፈለኩት ሴትም ለዚህ ነው እኔ ወንዶችን እኔ ማለት ሳይሆን ወንዶች ብዙ ቦታ They're amazing. ግን ሴት ደግሞ ያው ቲያለም ፀሐይም እንዳለችው አሁን ለቲያለም ፀሐይ ቲያለም ፀሐይንም ሳገኛት the same thing. Passion አላት. She believed in the story. She knew the character. And she was behind me.
ጥልቅ ፍቅር አላት ታሪኩን ወደዋለች ገጸ ባህሪያቱን በደንብ ከልብ ወስዳቸዋለች እና ያናቀም ሰጠችኝ ይያልሽ ነው
አዎ ልክ ነው ልክ ነው እና ናጓን ነበራት ያለም ፀሐይን አላት እኔም ነበርኝ ስለዚህ እነዚህ ሶስት ሴቶች ፊልሙን ዲግ እንደሚገፋ ገባኝና እኛ ደግሞ አብረን ከገጠምን በኋላ ፑሽ የሚያረገን ሰው ስም ስለፈለግን ስለነበረን እኔ ቻርል ሻየር ኦስካር ኖሚኔትድ ዲሬክተር አብሬው ሚስቱ ጋር ሰራ ነበርና ነገርኩት ፋዘር ኦፍ ዘ ብራይድ ኢን ዲሬክተር ያደረገ ነው ታወቀ ነው ነገርኩትና ምን አለኝ እና አንቺ የማይገባሽን ምንም ነገር ጻፊ እና ለእኔ ንገሪኝ ፓሽኑ እስካለ ይህንን ፊልም ይዞት የሚሄድ ሰው ነው የሚያስፈልግሽ ከአንቺ ጋር አብሮ የሚቆም እና አንቺ እሷ ናት ብለሽ የምታስቢ ከሆነ ሂጂ ወደፊት አለኝ ጎ ሄድ ስለዚህ ናጓጋ ጀመርን ማለት ነው አላሳፈረችኝም ከዛም ተስፋ በላይ እንደ ኢትዮጵያ ይሆና ነው ከኔ ጋር የቆመችው እና ይኸው ፊልሙ ታየ ሰክሰስፉልም የሆነ ነው በሰዎች መሀል እና እኔ የሚመስለኝ ብዙ ጊዜ ፊልም በሰክሰስፉል የሆነ ሰው ጋር አብሮ መስራት ጥሩ ነው ግን ፓሽንም ካለው ሰው ጋር ያንን የሚያምንበት ሰው ጋር አብሮ መቆም ጥሩ ነው ለፊልሙ ወደፊት ማለት ነው እንዲታይ ዓለምም እንዲገባው ምክንያቱም ፊልም ከባድ ነው especially independent film ምክንያቱም ብዙ ነገሮች አሉት እና እንትን ያስፈልገዋል determination
ቁርጠኝነት ያስፈልገዋል እያልሽ ነው
አዎ ልክ ነው እና እሷ ነበራት ናጓ እና እንግዲህ ቅርታ ረዥም ታሪክ ነው ግን ልነግርህ ብዬ ነው
ግሩም ይህም ፕሮግራም የሚከታተሉ የፊልሙን ታሪክ ብቻ ሳይሆን መሰረቱን ጭምር እንዲያዩ ሌሎችንም ወጣቶች ህልም ያላቸውን ፊልም የመስራት ውጥን ያላቸውንም እንዲያነቃቃ ፈተናውንም ኮዲሁ እንዲያዩ ጭምር ነው። ምን ግሩም ታሪክ ቢኖር ጥልቅ ፍቅርና ቁርጠኝነት ከሌለ ዳሬ መድረሱን ነገር ጥያቄ ውስጥ እንደሚያስገባ ነው ያሳየሽን ሰሎሜ። ከጥንስሱ 15 ዓመታት ፈጅቷል። በስራው ላይ ብቻ 9 ዓመት እንደፈጀ አስታውሳለሁ በቀደመ ውይይታችን። እስኪ ወደ ዓለም ደግሞ ልመለስ። ዋሽንግተን ዲሲ ነው ዓለም ያለሽው። የወላጆቿን ታሪክ ከራሷ ታሪክ ጋር ለማድረግ የምትጥር ባደገችበትና በምትኖርበት አሜሪካ በሁለት ዓለም ባህል ውስጥ ያለች ነገር ግን የወላጆቿን ቤተሰብ ታሪክ ደግሞ የራሷ ለማድረግ የምትሞክር ልጅ ነው የምናየው። እናትና ልጅ ነው እያነጋገርኩ ያለሁት።
When they killed your father, I was so angry. The rage burned me inside, and I lit it. For the last 25 years, it prevented me from doing anything. All I had was you and Abel. And if you don't turn out the way I planned, I thought to myself, I'm a failure again. I don't know how to say it in English. Kas bilo yemiyashokwashok ye quchitlina all adalle?
The whispering guilt, the voice that keeps tying at you.
Helena, it haunted me. It's with me when I'm awake, when I sleep. All the time. You know what it says to me? You must be at peace. Find peace. Choose peace. I have not been listening to that voice for many years.
የናትነቱን ትልቅ እዳ አንቺ ነበርሽና የተረከብሽው ዓለም ከታሪኩም በመጠኑ አቋድሽን እስኪ ሌሎች አሜሪካውያን ገጸ ባህሪያትም ያሉበትን ማዋሃድ እነሱ የዲህኛውን ጫፍ እንዲያዩ እናንተ የዛኛውን ጫፍ የነበሩትንም ጥረቶች ጨምረሽ
ምንድነው አሁን እንዳልከው ታሪኩ የተመሰረተው ባንዲት ወጣት ልጅ አሜሪካ ነገር ውስጥ ባለ ባህልና ይታ ውስጥ ያለች ነገር ግን ደግሞ ኢትዮጵያዊ የሆነ ቤተሰቦቿ ጋራ ያንን ሁለቱን ለማዋሃድ መተጥር ልጅ ነው የሚታየው ከዛ የበለጸገና የበለጠ መልክት አለው ብዬ ማምነው በእውነት ለመናገር በእነዚህ በኢትዮጵያዊና በአሜሪካን ሁለት ቤተሰቦች ውስጥ በፍቅርም ሆነ በሐዘን የተፈጠረው ነገር ዛሬ በዚህ በስደተኛው ላይ ያለውን አደገኛ አመለካከት እሚነካና ሚዳሰስም ጭምር ነው ከማይጠበቁ በራሳቸው ደክመው ለፍተው ከሚኖሩ ስደተኛ ቤተሰቦች ውስጥ የሚወጣው የይቅርታና የፍቅር የበላይነት እንዴት ኃያል ሆኖ እንደሚነግስ ይሄ ትልቅ ትምህርት ይመስለኛል ለዘመኑም ይሄድ መልእክት አለው አሁን ደግሞ ለራሳችን በሀገራችን ውስጥ በኢትዮጵያ ውስጥ ያለው የዚህ የፖለቲካ ምስቅልቅል ልክ እንዳልከው በባህል በቋንቋ በዘር በምንም የማይገናኙ ሁለት ቤተሰቦች በችግርና በመከራ ውስጥ ሲጣመሩ የዛን የይቅርታን የበላይነት የሚያሰፍነውን ወገን ፍቅርና ጉልበት በመናይበት ሰዓት ዛሬ በኢትዮጵያ ውስጥ ላለው ሁኔታችንም ትልቅ ምላሽና አራያነት ይኖራል ብዬ አስባለሁ። ምናልባትም ፊልሙ ተይዞ መቀየቱ ይሄንን ሁኔታ የእውነት እንደው ሊረዳም ለሱም ተቀባይነቱ ሊገነበት የተፈለገበት ጊዜ ነው ብዬ ማምንበት ደረጃ ላይ ደርሻለሁ። እኛ በመነሳራበት ሰዓት አንድ አሜሪካኖችም ቷንያኖች የኛን ባህልና ታሪክ ሊቀስሙ አድርገናል። የኪነ ጥበብ ባለሙያዎችም ሁሉ ሲጀኔ በተለይ ኒውዮርክ የሰርጉ ሴረሞኒው የለቅሶ ሴረሞኒው እነዛን ባህሎች አያውቋቸው እነዛም ቷንያኖች ልብሶቻችንን ጌጦቻችንን የውግቃዎቻችንን አያውቁትም። እኛም ደግሞ የነሱም በዘመናዊ ጥበብና እድገት የደረሱበትን የትወናም ሆነ የሙያ ልምድ ለኛም ትልቅ ልምድ ቀስመናል ብዬ አስባለሁ። ከእንደነዚህ አይነት ሰዎች ጋራ ይህንን አይነት የመሳተፍ እድል ማግኘቱ በመልክትነቱ ግን ከቤተሰብ አልፎ ዛሬ በሁለቱም በመኖርበትና በተወለድንበት ሀገር ላይ መልክት ያለው ነው ብዬ አስባለሁ።
ሁለት ባህሎች የሚተዋወቁበት በጥበባዊ ስራ ሲቀርብና በህይወት ሲኖር ለብዙዎች የሚደርስበት መንገድ እንዴት እንደሚለውጠው የሚያሳይ ይመስለኛል። ከዚህ ቀደም ከረጅም አመታት በፊት የግሪክን ባህል እንዳስተዋወቀው በብዙዎች ኪሎ ተመልካቾች የሚታወሰው ሁሉ ኢትዮጵያዊውንም ባህል ለማስተዋወቅ ሌሎች የተወሰኑ ፊልሞች አይተናል። በዚህ መልኩ ባህሉ ላይ ገፋ አድርጎ ይሄደ በቅርብ ጊዜ አላስተዋውስም። እስኪ አንድ ሁለት ነገሮችን እናንሳና ተመልካቾችም እንዲወያዩበት እናድርግ። ከዚህ በኋላ በሚኖሩ ውይይቶች ደጋግማችሁ ያነሳችኋትን ሁለተኛዋን ዳይሬክተር ናግዋ ኢብራሂምን እንዲሁም ተባባሪውን ጸሐፊ ራያንን በሌላ ፕሮግራም ይዘን ስንመለስ እንቀጥላለን። ሰሎሜ፣ ያንቺ ፈተናዎች ስለ ናግዋ ስትናገሪ እንደገለሽ ሁሉ ረጅም አመታት ተስፋ ሳቆርጪ በቁርጠኝነት እልቅ በሆነ ፍቅር ለፊልም ገንዘብ ማግኘት የሚጠይቃቸው እና ሌሎች ፈተናዎች ጨምሮ እስከ መጨረሻው ድረስ መግፋት ችለሻል። ዛሬም ፊልሙ በመደበኛ ቲያትሮች የሚታይበት እድል እስኪፈጠር ድረስ ምንድን ነው ቁልፉ ትያለሽ? አድማጮች፣ የፊልሙ ዲሬክተርና መሪ ተዋናይ ሰለሞን ምልጊታና ከአንጋፋዋ ተዋናይ ዓለም ፀሐይ ወዳጆ ጋር የጀመርነው ወግ ይቀጥላል። አሁን
من على بارك اني لما ارفض كلاش اني سانتين يارك مواتاتي باسا لا سابلتكم ما نورو مجانسا
ብቸኝነት ተቆዳኝ አዘኔም ከበደ ልቤም ተከትቶ በሐሳብ ነቆደ ለቀረቦኝ ተክሽ አቤቱ የሰው ልጅ ተናቱ አቤቱ ስድስቱ ብርታቱ
ቴዎድሮስ ታደሰን እናመሰግናለን። ወደ አዲስ አበባ የሚወስደንን ቅንብር መግቢያ በር መከፈቱ ለምትጠባበቁ አድማጮቻችን አሁን ሰዓቱ የንጉሥ ያክሊሉ መስኮት የሚከፈትበት ነው።
አመሰግናለሁ አሉላና አዲሱ። ዛሬ በመስራቅ በኩል የሚገኘውን መስኮቴን ነው የከፈታችሁት። ከተፈሪ መኮንን ከንጦጦ ማለት ነው። ዛሬ ቀበና ቀዳማዊ ኃይለ ሥላሴ ኮከበ ጽባህ ትምህርት ቤት አካባቢ ነው የምቆየው። የቀዳማዊ ኃይለ ሥላሴ ኮከበ ጽባህ ትምህርት ቤት ንጉሠ ነገሥቱ በነገሱ በ1923 በዓመቱ በ24 ይህን ትምህርት ቤት አቋቋሙ። ዘንድሮ 87ኛ ዓመቱ ነው። የትምህርት ቤቱ ዲሬክተር የነበሩት የታወቁት አማረ ጉልላት የዛሬ እንግዳዬ ናቸው። አማረ ጉልላት መምህር ነበሩ፣ ዲሬክተር ነበሩ፣ የኮሌጅ አስተዳዳሪ ነበሩ፣ በኋላም የመምህራን ማሰልጠኛ እንደገናም ደግሞ የትምህርት ሚኒስቴር ቋሚ ተጠሪ፣ የከፍተኛ ትምህርትም እንደዚሁ ኮሚሽን ውስጥ ይሰሩ ነበሩ። የትምህርት ሰው ናቸው። አማረ ጉልላት የሰው ለታ አይቀርባቸውም እንደተረዳኋቸው አንድ የትምህርት ሰው ያስታውሳሉ። የውጭ አገር ሰው
ካርማይክል የሥርዓት ሰው ነው። የታወቀ ነው። ፕሮግራሙ ሁሉ እሱ ያዘጋጀው ነው። በኢትዮጵያ ትምህርት መቼም እንደሱ ያለ ጎላ ያለ አስተዋጽኦ ያደረገ ማንም የለም። በዚያን ጊዜ የኮከበ ጽባህ መምህራን ማሰልጠኛ አንድ፣ ሌሎች ሶስት መምህራን ማሰልጠኛዎች፣ አንዱ የሐረርጌ፣ አንዱ የደብረ ብርሃን፣ አንዱ የአስመራ ሲሆን ሶስቱም ተደምረው የኮከበ ጽባህን የሚመረቁ ተማሪዎች የምህራን ማሰልጠኛ ተመራቂዎች ቁጥር አይደርሱም ነበረ። ኮከበ ጽባህ የዚያን እጥፍ ነበረ። 300-400 በአንድ ዓመት የሚያስመርቅ ያ ሁሉ የማይሄድበት ክፍለ ሀገር የማይሄድበት መንደር የለም። እና በዛ የትምህርት መስፋፋት ወጭም እንደ ካርማይክል ሚና የተጫወተ ማንም አሜሪካን የውጭ ሀገር ሰው የለም፣ የታወቀ ነበር።
ኢትዮጵያውያን ሊኮሩበት በሚገባው የግዕዝ ቋንቋ አሃደ ቀለመ ዘነገረከ፣ አንድ ቀለም የነገረህ እንደ አባትህ ይቆጠራል ይላል አማረ ጉልላት። የትምህርት ቤት ዲሬክተር ሆነው የቀድሞ ተማሪዎች ሲያገኟቸው እንዴት ነው የሚመለከቷቸው?
እኔ አሜሪካ በሄድኩ ጊዜ ከዚህም ከአዲስ አበባ የቀድሞ ተማሪዎች ይሸኙኛል። እዛም ደግሞ ሲሄድ ተቀብለውኝ ልዩ ምሽት አዘጋጅተው አመስግነው ሸልመው የሚቀበሉኛል። በዚህ ምክንያት እኮ እኔ አሁን በኮከበ ጽባህ ላይ ጀንበር አጠልቅም የሚባለው ለዚህ ነው። እናንተን እዚህ ማየት ትናንት እንደ ኢትዮጵያ የጠለቀች አልጠለቀች እና ደስ ብሎኛል። አሁንም እናንተ ባላችሁበት እግዚአብሔር ይባርካችሁ። አዲስ አበባም ያሉት እና ደግሞ ገብረ አብ እነ ገሌ አሁን ትምህርት ቤታቸውን የተንከባከቡ ማህበር አቋቁመው ያን የሰበርነውን አውቶቡስ የሰበርነውን መስኮት ንካስ እያሉ እየተባበሩ ነው። እናንተም እንግዲህ የተቻላችሁን ከእነሱ ጋር ተባበራችሁ ስማችሁን አስጠሩ። የምላችሁት መልእክት ይሄ ብቻ ነው፣ በርቱ ስላቸው በጭብጨባ ተቀበሉ እና ማስተላልፍላቸው መልእክት ይሄ ነው፣ ኮከበ ጽባህን አትርሱ ማለት ብቻ ነው።
አቶ አማረ ጉልላት እንደ ምሁርነታቸው ልጆቻቸውንም አስተምረዋል። አራት ልጆች፣ አንድ ሴት፣ ሶስት ወንዶች
አራት ልጆች አሉ። ዶክተር ያሬድ አማረ የመጀመሪያው ልጅ ነው። አሜሪካ ጨርሶ መጥቶ ከኔው ጋር እዚህ በራሱ በግሉ ኮንሰልታንሲ እየሰሩ ቁጭ ነው እየሰራው። ሌሎቹም ሶስት ዶክተሮች ናቸው። አሜሪካ ናቸው። ተማሪ ልጆች ብርቱ ናቸው።
ሴቶች
አንዳንድ ዶክተር ልጅ
የት
አሜሪካ
ነ ወደ አሜሪካ ሄደዋል ወጥተዋል ይሄዳል እርሶ?
ያ ይመላለሳሉ። ደስተኛ ነኝ በጣም።
አመሰግናለሁ አቶ አማር ጉልላት ለስለስ ባለው ምሁራዊ አንደበታቸው ስለ ኮከበ ጽባህ ብዙ አጫውተውኛል። በሚቀጥለው 15 ቀን እመለስበታለሁ።
ተነስተልን ተመልካቾቻችንና አድማጮቻችን ዛሬ ከየቲ እሳቱ ጋራ ቀደም ሲል ጀመርነው ውይይት እንቀጥላለን። ለመጀመሪያ ጊዜ ተወያየነው በታንክስጊቪንግ ዋዜማ አካባቢ ቁርስ ጋብዛ ደብንራት ነበር። በዛ መንሻ ጥቂት ተወያይተን ሁለተኛውን ደግሞ እንደገና በራዲዮ መጽሔት አሉላ ተወያይተናል። የዛ ተከታይ ነው ዛሬ የምንቀጥለው ውይይት። የቲ እሳቱ እንኳን ደህና መጣሽ
ፕሮግራማችን።
ከመጀመሪያው ጥያቄ ላንተ እድል ሰጣለሁ።
መልካም አዲሱ፣ አመሰግናለሁ። አዲሱ ቀደም ሲል ባስተዋወቀው ውይይታችን ላይ የሙያም የህይወትንም ነገሮች እያነሳሳን ነው የተወያየነው። ከምስጋና ቀን ማግስት ነው ሆነ ያለነው እና ሌላም በዓል እየመጣ ነው። በዚህ በዩናይትድ ስቴትስ የክርስማስ በዓል አለ፣ የገናም በዓል ይከተላል፣ አዲስ አመት አለ፣ የሙያው ሩጫ አለ፣ አመት መዝጊያ ነው፣ የቤተሰብ በዓሉ ነው፣ ሩጫ ይጠይቃሉ። እናትነት ከሙያ ጋር ምን ይመስላል? በእናትነት እንጀምር እስኪ።
ዝግጅቱ በጣም ጥሩ ነው። ሁልጊዜ በዓል ሲኖር በጉጉት ነው የምንጠብቀው። በተለይ ደግሞ እነዚህን መሰል በዓላቶች ሲመጡ ልጆችም ደግሞ ስጦታ የሚቀበሉበት፣ ሌላውም ሰው ደግሞ ስጦታ የሚያገኝበት፣ የልባችንን ነገር አንዳችን ለአንዳችን የምንገልጽበት አጋጣሚ ስለሆነ እጅግ በጣም ጥሩ ደስታ አለ፣ መንፈሳዊነቱም አለ። ሁሉም ተጨማምሮ እጅግ በጣም ደስ ይላል። በዛ ውስጥ ግን አንድ ላነሳ የምፈልገው ወጪዎችን በሚመለከት አሁን የምናገረው ነገር በዛው ትምርትም ይዞ እንዲያልፍ ስለምፈልግ ወጮችን በሚመለከት ደግሞ ከአቅማችን በላይ ሄደን አውጥተን የክሬዲት ካርድ ወለድ ከፋይ ሆነን ሌሎች ግጭቶችን ሊያመጡ የሚችሉ ነገሮች እንዳይመጡ ተመልካቾቻችን በዚህ አጋጣሚ አወጣጡ ላይ ከአቅም ጋር የተመጣጠነ እንዲሆን ምክር መስጠት ፈልጋለሁ። በዚህ አጋጣሚ እንደ ፋይናንሻል አናሊስት
ምን ይመስላል ላልከው ጥያቄ እንደውም ማዳበሪያ በዛውን ቀጥል እንችላለን። የልጆችን ጉዳይ ካነሳን የቲ ሲንግል ማዘር ነኝ ብላለች። ለብቻ ልጅ ማሳደግ ምን ይመስላል? ይሄ ደግሞ በዚህ አካባቢ ባለው ኢትዮጵያውያት በርከት ብሎ ይታያል። ምን ይመስላል? እስቲ አብረሽ እሱንም እንደው ለሌሎቹ ይሄን ፕሮግራም ለሚከታተሉም ትምህርት ይሰጣልና
የሚቻሉ ነገሮችን በእናትነትህ ታደርጋለህ። የማይቻሉ ነገሮች ደግሞ ሲኖር ይሄ የምንኖርበት አንደኛው ዓለም ብዙ የተለያዩ ቤተሰብን ሊደግፉ የሚችሉ ሰርቪሶች አሉና ከነዛ ውስጥ አንዱ ምንድነው ብቻቸውን ልጆች ለሚያሳድጉ ሰዎች ምክር የምሰጠው በሚማሩበት ትምህርት ቤት ውስጥ በፓብሊክ ስኩል ስፔሻል ኒድ ኪድስ ተብሎ የሚጠሩ አሉ። ያ ስፔሻል ኒድስ ኪድ ብለው የሚጠሯቸው ግን የተለያየ አይነት ዲሳቢሊቲ ያለባቸው ሊሆኑ ይችላሉ። ይሄንንም እንደ ዲሳቢሊቲ አይተውት ሳይሆን ወላጅ ግን መጠየቅ ይችላል። ለምሳሌ ቤት ውስጥ አባት የለም፣ ቤት ውስጥ እናት የለም። አሁን እንግዲህ ሲንግል ማዘርን ብቻ ሳይሆን ጥቂት ደግሞ በጣም ፎከስድ ሆነው ከእናት የሚያስነቁት ሲንግል ፋዘሮችም አሉን በኮሚኒቲያችን ውስጥ ወይም በአለማችን ላይ። እና እንደዛ አይነት ነገር በሚያጋጥምበት ጊዜ ትምህርት ቤቱ የሚሰጠው እድል አለ እንዲያነጋግሯቸው አባት ፊገር ሊሆኑ የሚችሉ እናት ደግሞ ፊገር ሊሆኑ የሚችሉ ሰዎችን ያዘጋጃል። ግን በእኛ እንግዲህ ያው ከመጀመሪያው ስንጀምር መደበቅ ስለሆነ ባህላችን የሚያስገድደን ተጽዕኖ ያለብን ሰዎች ስለሆነን ሰው ሄዶ አይናገርም። እና በማይናገርበት ጊዜ ደግሞ ልጆቹ ላይ የተለያየ ነገር ሊመጣ ይችላል። በሞራላቸው ላይ ሊሆን ይችላል፣ በባህሪያቸው ላይ ሊሆን ይችላል። ወደፊት ባላቸው እድልም ላይ ደግሞ ከፍተኛ ተጽዕኖ አምጥቶ ልጆቹ ወደፊት የሚፈልጉትን ነገር መሆን አይችሉም። በዛ የበታችነት ተሰምቷቸው ወደታች እንዲሆኑ ያደርጋቸዋል። እና ሲንግል ፓረንት ሲሆኑ ለብቻው የሚያሳድግ አባትም ይሁን ለብቻው የሚያሳድግ እናት ወደ እነዚህ ኢንስቲትዩቶች እየሄዱ ያለውን ነገር በሚማሩበት ትምህርት ቤት በሚጠይቁበት ጊዜ እነዛን ሰርቪሶች መጠቀም አለባቸው።
በተጨባጭ አንቺ እንደው ልትናገሪ ልታስተላልፊ የምትችይው መልእክት ምክር አለ? ከዚያ
አኳያ
ከራስሽ ልምድ በመነሳት።
አዎ፣ የራሴ ልምድ እኔ እንግዲህ ብቻዬን ስለሆነ ያሳደግኩት እኔ ልጅ ብቻዬን ማሳደግ ስጀምር ልጆቼ የሁለት ዓመትና የአምስት ዓመት ተኩል ናቸው። ለረጅም ዘመን ነው በብቻ ያሳደግኩት እና በዛን ሰዓት ፓብሊክ ስኩል ነበር የሚሄዱትና ወደ ትምህርት ቤቶቻቸው ሄጄ የቤቴን አኗኗር ሁኔታ ገልጬ ካውንቲው ራሱ አሁን ፌርፋክስ ካውንቲ ብዙ ታክስም ስለምንከፍል ብዙ ሰርቪሶች አሉ እና ምንም የውጭ ሀገር ሰው ነው የዚህ ሀገር ሰው ነው የሀብት የድህነት የሚባል ነገር የለውም እና መጠየቅ ይቻላል። እና እነዛን ሰርቪሶች ጠይቄ ተጠቅም ያለሁኝ በዛ ሜል ፊገር የሚሆን ሰው እንዴት እንደሚያስቡ ከኔ ጋር ዲስከስ እያደረገ ሌሎች ባለትዳሮች እኔ ውስጥ ኢንቮልቭ አድርገው ልጆቼን የሚያስፈልገውን በወንድነት እንዴት እንደሚኖር ምክሮችን ሰጥተዋል። የሚያዩትን ነገር እንዲያው እድል ተከፍቷል። ግን ያ በመጠየቄ ነው እና ከባህሉ ወጣ ብዬ ስለጠየቅኩ ነው። በእኛ ኮሚኒቲ ደግሞ እንዲታረም የምፈልገው ነገር አንዱ ይሄን አይነት የመለያየትና ለብቻ ማሳደግ ባለም ያለ ነው። ምንም ችግር የለም። ስትስማማ ትኖራለህ፣ ሳትስማማ ደግሞ የሚቀጥለውን ጉዞ ወደ መፍትሄው መጓዝ ነው እንጂ ያለበት ችግሩ ላይ ብቻ ከቆም ሁሉንም ሰው ይዘህ አብረህ ነው የምትወድቀው። እና ህመምንም የመሰለ ነገር ለምሳሌ ይደብቃል። ልጆች በጊዜ የማይናገሩ ልጆች ያሏቸው ሰዎች አሉ። የተለያየ አይነት እንደ ኦቲዝም ያለ ነገር አለ እና ማይልድ ነው ምናምን ነገር እና እኔ ሄጄ አልነግርም ለሐኪም መድኃኒት ይሰጡብኛል። ምን እንደሚሰጡ እንኳን ሳናቅ እንዲህ ሊያረጓቸው ነው እንዲህ ሊያረጓቸው ነው ብሎ ብዙ ሰው ልጆቹን ቡሊ ለመደረግ ምናምን የዳረገ ሰው አለ እና እነዚህ ነገሮች ኮሚኒቲያችን ግልጽነት ከባህላችን ውስጥ የምንወደው አለ ግን አንዳንዱም ቀንበር ሰባሪ ሆነ መገኘት አለብን። ምክንያቱም አዎ የራሳችንን ህይወት ብቻ ሳይሆን ሰው ነው ሰውን የሚያክል ድንቅ ነገር ነው ይዘን ያለ ነው እና ያንን የዓለምም ደግሞ ባለዳነን ብዬ ነው የማስበው እና ይሄ ዓለም ስንኖርበት ደስ ብሎናል። ለሚመጣው ደግሞ ሲቻል የተሻለ ወይም ደግሞ ያለውን ነው። ልጆችን በሚመለከት ምን እንደሚያዩ ያዩት ነገር ወደፊት ምን ሊጎዳቸው እንደሚችል እነዚህን ነገሮች አርቀን እየተመለከትን ልጆቻችንን ዓለም ሊቀበላቸው የሚችል እኛ እኮ ቋሚ አይደለንም ዘላለም። በወጣትነት እድሜው የሚሞት አለ፣ አርጅቶ የሚሞት ሰው አለ። ስለዚህ ስራችን ጥብቅ የሆነ ሟችነንና ዓለምን ጥሩ ነገር አስረክበን ለመሄድ በወላጅነታችን ከፍተኛ ጥረት ይጠበቅብናል ብዬ ነው ማሰብ።
ከህይወት ልምድሽ የቀሰምሽውንም በሙያም ያለውን ነው ግራና ቀኝ እያነሳ ነው የሚጫወተው። በሙያሽ በቀደመው ውይይታችን እንዳስተዋወቅ ነው የቤት ግዢና ሽያጭ የገንዘብ አያያዝ አማካሪም ነሽ። ብዙዎችን አንዳንዴ ለአንድ ጉዳይ መጥተው ሌላም የሚጠቅማቸውን ለህይወት የሚበጃቸውን ነገሮች መንገድ ስታሳይ ነው የምትታወቂው። ሰብሰብ አድርገሽም ሰዎችን ትምህርታዊ ገለጣዎችን ስታደርጊ በማህበረሰብ ውስጥ ስታወቂ ያለሽ ቀደም ብለን አስታወቀናል። እስኪ የፋይናንስን ነገር እናንሳ። አንድ ሰው ቤት ሊገዛ ሲፈልግ መሰረታዊ በሆነ ደረጃ የምናወራው በዩናይትድ ስቴትስ ላለ እውነታ ነው። ይህን ኢትዮጵያ ወይም ሌሎች አካባቢ ለሚሰሙን አድማጮቻችን በቀጥታ ላይ ተረጎም ይችላል ከአካባቢ ህግ አሰራር ጋር መዛመዱ አይቀርምና፣ ነገር ግን ምንድን ነው መሰረታዊ ነገሮች ይዘው እንዲመጡ የምታደርጊው? ሲመጡ አንቺ ጋር ምን አይነት ጥያቄዎችን ራሳቸውን መጠየቅ አለባቸው? በምን መልኩ መዘጋጀት አለባቸው? ቤት መግዛት ማለት ንብረት የማፍራት ማሳያ የመሆኑን ያህል እዚህ ሀገር የአሜሪካ ህልም ይባላል የመሆኑን ያህል ኃላፊነት ምዳም ጭምር ነውና፣
ቤት ሊገዙ ሲመጡ እንግዲህ የሚጠበቅባቸው አንደኛ ለሁለት አመት ግብር የገበሩበትን ይጠይቃል ያ ብድር የሚሰጠው ባንክ። ክሬዲታቸው ደግሞ ቢያንስ ከ680 በላይ የሆነ እንዲሆን ይጠበቃል።
የታክስ መሙላት የሚሉትን ነው የምትይው?
አዎ፣ ግብር እና ቼክ ስታባቸውን ቁራጯን የደሞዛቸውን እንዲያመጡ ይጠየቃልና እነዚህን ነገሮች አምጡ በሚባልበት ጊዜ እንግዲህ ኢትዮጵያውያኖች በንግድ ስራ ላይ ያሉ ሰዎች ደግሞ ይኖራሉ። ተቀጥረ ስትሰራ እነዚህን ነገሮች ለማቅረብ ቀላል ሊሆን ይችላል። የግል ሰራተኛ ግን ሲኮን ስለ ግብር መክፈል ያለን ግንዛቤ በጣም የተለየ ስለሆነ ግብሩ በትክክል ሂሳብ ውስጥ ሳይገባ ሲቀር ደሞዝህን ወይም ደግሞ ከደሞዝ ላይ ብዙ ወጪ አለብኝ ብለህ የምትል ከሆነ ኔት ኢንካም ብለው የሚጠሩት የመጨረሻ አንተ ቤት ይዘው የምትሄደው ገንዘብ አነስተኛ ነው የሚሆነው በወጪዎች ምክንያት ማለት ነው። ስለዚህ አንዳንድ ሰው 100,000 ብር አግብቻለሁኝ ብሎ ግን የተቀነሱት ነገሮች ታይተው 20,000 ብር ሊሆን ይችላል መጨረሻ ላይ የዓመት ገቢያቸው። እና እንደዚህ አይነት ነገር ሲሆን በ20,000 ብር ምንም ማድረግ አይችልም፣ ቤት መግዛት አይችልም። እና የዛን ጊዜ በሚቀጥለው ዓመት ይባላል። በሚቀጥለው ዓመት አንዳንድ ጊዜ ላሻሽል ይችላል ሰው። ግን ከዚህ ከግብር ጋር አሁን እኔ ሰው ልምድ እንዲያደርገው ከቤት መግዛት ባሻገርም ወይም ደግሞ ቤት ሊገዙ ሲሉ ቢያንስ ለሁለት ዓመት ገቢያቸውን በትክክል ሪፖርት አድርገው ጠንከር ያለ ኢንካም ማሳየት ቢችሉ ማንም ሰው የሚፈልገውን ማግኘት ይችላል። ግን አሜሪካን ሀገር አንድ ሰው ቤትም ይሁን ሌላ ነገር ከፍቶ ህይወቱን እያሳደገ መሄድ ከፈለገ ግብር መክፈል ነው ያለበት አንዱ ነገር። ምክንያቱም በግብሩ ነው ያንተ ምን ያህል ፋይናንሻሊ ጠንካራ እንደሆንክ የሚታወቀው በግብሩ ስለሆነ፣ ግብር በምትከፍልበት ጊዜ ሱቅ መግዛት ትችላለህ፣ ሰው ስፖንሰር ማድረግ ትችላለህ፣ የተለያዩ ነገሮች ቤት መግዛት ትችላለህ። ምንም ነገር መግዛት የምትፈልገው በሙሉ አቅምህን የሚያሳይ ስለሆነ አቅምህን ማሳየት ነው ያለብህ። አቅም ቤት ውስጥ ብቻ ከሆነ ማለት ገንዘብህ በካሽ ሆኖ ቤት ውስጥ ከሆነ ያለው ማንም የማያየው ከሆነ ማን መሆንህንም አያውቁትም። ስለዚህ
አበዳሪ አያገኝም።
ስለዚህ ታክስ ሪተርን እንደሱ አይነት ችግር ሊያመጣ ይችላል። እና በተለይ የግል ሰራተኛ የሆኑ የሚመኙትን ነገር ማሰብ ከጀመሩበት ቀን ጀምሮ ይህንን ነገር ማስተካከል አለባቸው ቢያንስ ለሁለት ዓመት። እና እንደውም አሁን መንገድ ላይ ስመጣ አንድ ሰው ደውሎ ጥያቄ ጠይቆኝ ነበር። ያው ብዙ ስልክ ጥሪዎች ይመጣሉ እና ከጥያቄው አንዱ እንደዚሁ ቤት ገዢ ነው። እኔ ጋር ቢገዙም ባይገዙም ጥያቄ ኖሯቸው ሲደውሉ በቃ ለችግራቸው ድጋፋችን ናት ብለው ማሰባቸው የሚሰጠኝ ሳትስፋክሽን አለ፣ ደስታ አለ። ስለዚህ ደወለ ምለ ሌላ ቦታ ነው የሚገዛው፣ የተለያዩ ፕሮግራሞች ናቸው ያሉት፣ እነዛን ፕሮግራሞች በሀገሬ ቋንቋ የሚያስረዳኝ ሰው ፈልጌ ነው አለ። ሪልተር የለህም ወይ እንዲያስረዳ ስል ሌላ ነ ቋንቋ የሚናገር ሰው አሳይን የተደረገለት ነው። አንዳንድ ቦታዎች ደግሞ ብድሩን ሲሰጡ ይመድቡላቸዋል፣ ሰው ከውጭ መጠቀም እንደሚችሉም አያውቁም መብት እንዳላቸው። እና ያንን በሚያደርግበት ጊዜ ልጁ ብድር የሌለው ሎን ይሰጡኝ አለ። ሪል ስቴት ኢንዱስትሪው ባንክ ቤት ከተከፈተበት ጊዜ ጀምሮ ብድር ሰርተው ነው ይሄ ሁሉ ባንክ እንግዲህ በዚህ መጠን የበዛው አገሩ ላይ። እና ብድር የሌለው ባንክ ወለዱ ዜሮ ነው የሚለው አለኝ። ወለድ 5% ገብቷል። እና እንዲህ አይነት ኮንፊውዝ የሚያደርግ ነገር ጥያቄዎች ይመጣሉ። ምንም ችግር የለም እና ወረቀቱን ባየው ልገልጽልህ እችላለሁ። ከዛ ውጭ ግን ስራውን የሚመለከት ነገር ላማክረው አልችልም። ምክንያቱም የእኛም ደግሞ የኮድ ኦፍ ኤቲክሱ ስለማይፈቅድ ህግና ስርዓቱ የሌላን ሰው ደንበኛ ማማከር አልችልም። ግን ይችን ወረቀት ብቻ አይቶ ቋንቋ ስላልገባው ምንድን ነው የሚለው ያለ ወለድ ሞርጌጅ ያለ ወለድ ብድር አይሰጥም። እና እንዲህ አይነት ነገሮች ይመጣሉ። የተለያዩ ነገሮች ትንሽ ብር ይዞ ትልቅ ነገርን የመመኘት ነገር አለ። ጥሩ ቴስት አለን፣ ግን ውስጡ ስራውን ለማካሄድና ግብ ለማድረስ የሚፈለጉትን ነገሮች ግን የሚይዙን ነገሮች አሉና አንዱ የታክስ ጉዳይ ነው።
እንግዲህ የቤት ግዢ ትልቁ ነገር በመሆኑ በህይወት ውስጥ ሰዎች ማድረግ የሚፈልጉት በተለይ ገንዘብን የሚመለከት ትልቅ እርምጃ በመሆኑ አስቀደምን እንጂ የዕለት ተዕለት ኑሮ አያያዝን የሚመለከተው የገንዘብ አያያዝ ትልቁን ስፍራ የሚወስድ ነው። ሰዎች ወጪያቸውን እንዴት ይይዛሉ፣ ምናልባትም መጪዎቹን ተደራራቢ በዓላት ማስታከሽ ውስጥ ቅድም ተቀስ አድርገሻል። ምን አይነት ነገሮችን ማሰብ አለባቸው? ውጭ ሲኖር እንደ ባህሉ እንደ ሀገሩ ነውና እነኚህን በዓሎች ለማክበር ከቤተሰብ ጋር የሚያደርጉት አለ፣ ከወዳጅ ዘመድ ጋር የሚያደርጉት አለ፣ የስጦታ ጉዳዮች አሉ። መደረግ ያለበትን እንደ አቅም አድርገው ነገር ግን ቅድም ያልሽውን አይነት ከበድ ያለ ዕዳ ውስጥ እንዳይገባ የሚደረገው ጥረት ላይ ሚዛን መጠበቅ ይፈልጋልና ምንድን ነው የምትመክሪው?
ከወይዘሮ የትና የተሳቱ ጋር የጀመርነውን ወጋላ በቃንም በመጪው ሳምንት አጋማሽ ፕሮግራሞቻችን እናቀርባለን። የቪዲዮ ቃለ ምልልስ ነውና የምስሉን በድረ ገጽና በፌስቡክ ገጻችን እናወጣለን። ተከታተሉ። አሁን የእንግዳችንን የዜማ ምርጫ እንጋብዛችሁ።
ከላይ ሲሰጥ እንጂ የሚያምረው ነገሩ አንቺ ከኔ ከራቅሽ አያምር አይደንቅም ሰፈሩ ርተውኝ
ከላይ
ባሻሸብር በአሜሪካ የመንግስቱ ለማ ያብይ መንግስቱ እንደ ተማሪዎቻቸው የቁልምጫ አጠራር ታወቁ ግጥሞቻቸው አንዱ ለብዙዎች ቅርብ ይመስላል። የቀደሙት በሚል ርዕስ በሚጀምረውና ቱባዎቻችንና ስራዎቻቸውን በሚናስተዋውስበት በዚህ ልዩ ቅንብር ያብይ መንግስቱ እንደ ተማሪዎቻቸው አጠራር የመንግስቱ ለማን ስራዎች በመጪው የራዲዮ መጽሔት ይዘን እንመለሳለን። አድማጮች ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እንደ ወትሮው እየጋበዝን ለምሽቱ ያልነውን ግን በዚሁ ልንቋጭ ነው። አሁን የቀረን አሁን የዛሬውን በዚሁ አጠናቀቅን። ውድ አድማጮች ለደህና አደሩ ስንብት ከማጠቃለያ ዜናው በኋላ እንመለሳለን። ፀሐይ ይቀጥላል።
Of kapane fana
esa ishan kapana kapana Rashwa kalai kankoto dildila agozan tashagro tabale bulbula begamone kremt
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 እስከ 4 ሰዓት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅት እዚህ ላይ አበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ ንጉሱ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ነኝ። አዲሱ አበበ በመጪው የራዲዮ መጽሔት ይመለሳል። ለአሁኑ ግን በዚሁ ተሰናበትን። ሰላም፣ ደህና ደሩ።